ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 18 2016 ዓ ም ዝግጅታችን ጀመረ። እንስልኝ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዲሞክራት ፓርቲ ጉባኤ መጠናቀቁን አስመልክቶ የሪፐብሊካንና ዲሞክራት ፓርቲዎች ጉባኤ እንዲሁም የዘመቻ አካሄድን በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን ያስባሉ በሚል የአሜሪካ ድምጽ ኢትዮጵያውያን አነጋግሯል። በኋላ ላይ የተመለከተ ዝግጅት ይኖረናል። የወጣቶችን የአእምሮ ጤናን በተመለከተም ቅንብር ወደ እናንተ እናደርሳለን። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ፕሮግራም በመምራት አብራችሁ ማመሻው አስማማየ ነኝ። የፕሮግራሙ አዘጋጅ ቆንጅታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com በቀጥታ ይተላለፍ ይገኛል። እስከምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ ዋና ዋና ያለብ ዜና ነው።
ጤና ይስጥልን አድማጮች እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሶማሊያ ባለስልጣናት ኢትዮጵያ በዚህ አመት መጀመሪያ ላይ ከሶማሊላንድ ጋር ከተፈራረመችው አወዛጋቢ የመግባቢያ ስምምነት ካልወጣች ድረስ የኢትዮጵያ ወታደሮችን ከመጪው የአፍሪካ ህብረት ድጋፍ ተልዕኮ በአጭር አጠራሩ አውሶም አካል እንደማይሆኑ በድጋሚ አስጠነቀቁ። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኢትዮጵያ የመግባቢያ ስምምነቱን ካላቋረጠች ኃይሎቿ የመጪው የአውሶም ተልዕኮ አባል እንደማይሆኑ በዚህ ሳምንት ተናግረዋል። አውሶም ለአውሮፓ አቆጣጠር ጥር 2025 ካሁኑ የአፍሪካ ህብረት ተልዕኮውን የሚቀበል ሲሆን በሶማሊያ ለ3 አመታት ተሰማርቶ ይቆያል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነብዩ ተድላ ለአውሶም የመጨረሻ የፖለቲካ የፋይናንስና የሎጂስቲክስ ዝግጅቶች በአመቱ መጨረሻ እንደሚጠናቀቁ ለአሜሪካ ድምጽ ተናግረዋል። ምንም እንኳን የሶማሊያ ፍላጎት ባይሆንም የኢትዮጵያን የመከላከያ ጦር በአውሶም ተልዕኮ ሊሳተፍ ይችል እንደሆነ የተጠየቁት አቶ ተድላ ይህ የሐሰን ሼክ መሐሙድና የቅርብ ባልደረቦቻቸው ወይም የፌደራል አባል ክልሎችን ጨምሮ የሶማሊያ ፖለቲካ ሊቃን ፍላጎት ነው፣ የዚህን መልስ ለእናንተ ተዋለው በማለት መልሰዋል። የሐማስ ልዑክ ስለ ጋዛው የተኩስ አቁም ለመነጋገር ወደ ካይሮ አምርቷል። በከፍተኛ የሐማስ ባለስልጣን ካሊል አልሃያ የሚመራው የሐማስ ልዑክ በሰሞኑ የተኩስ አቁም ንግግር ዙሪያ ከሸምጋዮች የቀረበውን ለመስማት ዛሬ ቅዳሜ ወደ ካይሮ አቅንቷል ሲል የፍልስጤማውያኑ ቡድን ባወጣው መግለጫ አመለከተ። የዩናይትድ ስቴትስ እና የእስራኤል ልዑካን ከትላንት በስቲያ ሐሙስ እና ትላንት አርብ በተኩስ አቁም ስምምነት ዙሪያ ልዩነቶችን በመፍታት ላይ ያተኮሩ ስብሰባዎችን በካይሮ እንዳካሄዱ ሁለት የግብጽ የደህንነት ምንጮች እንደነገሩት ሮይተርስ ዘግቧል። የሐማስ ከፍተኛ ባለስልጣን ኢዛት አልረሺቅ የአሜሪካ ፕሬዝደንት ጆ ባይደን በአውሮፓ አቆጣጠር ሐምሌ 2 ያቀረቡትን ሐሳብ ሐማስ መቀበሉንና ተግባራዊ እንደሚያደርገውም በገባው ቃል መሰረት ቃሉን ለመፈጸም ቁርጠኛ መሆኑን ዛሬ ቅዳሜ ተናግረዋል። ባለፈው ሐምሌ የጋዛ ጦርነትን ለማስቆም ከተደረሰው ስምምነት የመጀመሪያ ምዕራፍ የሆኑትን ከ16 ቀናት በኋላ ወታደሮችንና ወንዶችን ጨምሮ የእስራኤል ታጋቾችን በመልቀቅ ንግግር ለመጀመር መስማማቱን የሐማስ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። ሌላው የሐማስ ባለስልጣን መሐሙድ ማርዳዊ የልዑካን ቡድኑ አሁን ወደ ካይሮ አቀና ማለት ሐማስ በሚቀጥለው ዙር በቀጥታ ይሳተፋል ማለት እንዳልሆነ ለሐማስ ቅርበት ላለው የመገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። በተያያዘ ዜና በእስራኤል ጥቃት ከ30 በላይ ፍልስጤማውያን ተገደሉ። በደቡባዊ ጋዛ ሰርጥ እስራኤል ዛሬ ቅዳሜ በፈጸመችው በርካታ የአየር ድብደባ ቢያንስ ከ30 በላይ ፍልስጤማውያን መገደላቸውን ባለስልጣናት አስታወቁ። ፍልስጤማውያኑ የተገደሉት ግብጽ ዋና ከተማ ካይሮ ውስጥ በከፍተኛ ደረጃ የተያያዘው የተኩስ አቁም ንግግር ዝግጅት እየተካሄደ ባለበት ወቅት ነው። ካን ዩኒስ በሚገኘው መኖሪያ ቤታቸው ላይ በደረሰው የአየር ድብደባ ከሞቱት መካከል 2 ህጻናትን ጨምሮ 11 የአንድ ቤተሰብ አባላት ይገኙበታል። ናስር ሆስፒታል በካን ዩኒስና አካባቢው በተደረጉ 3 ጥቃቶች የተገደሉ 33 አስክሬኖች ማግኘቱን የገለጸ ሲሆን አላቅሳ ሰማዕታት ሆስፒታል ሌላ 3 አስክሬን ተቀብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሰሜን ኮሪያ ዩናይትድ ስቴትስ የቀድሞ መርሃ ግብሯን በመገምገም አዲስ የኒውክሌር ስትራቴጂ እቅድ አውጥታለች የሚለውን ዘገባ አወገዘች። ሰሜን ኮሪያ ዛሬ ቅዳሜ ባወጣችው መግለጫ በአጸፋው ሉዓላዊነቷን የሚያስጠብቅ የራሷን የኒውክሌር አቅም እንደምታጠናክር አስታውቃለች። ኒውዮርክ ታይምስ በዚህ ሳምንት ባወጣው ዘገባ በፕሬዝዳንት ባይደን የጸደቀው የአሜሪካ እቅድ ከሩሲያ፣ ቻይናና ሰሜን ኮሪያ ጋር ሊፈጠር ለሚችለው የኒውክሌር ግጭት መዘጋጀት ላይ ያተኩራል። በተለይም በቻይና ያደገ በመጣው የኒውክሌር ጦር መሳሪያ ላይ አጽንኦት ይሰጣል ብሏል። ሰሜን ኮሪያ ዘገባውን ተከትሎ ባወጣችው መግለጫ በዋሽንግተን በተከለሰው እቅድ ሊከሰቱ የሚችሉ ሁሉንም አይነት የደህንነት ተግዳሮቶችን ለመቆጣጠርና ለማስወገድ በሁሉ መንገድ የሀገሪቱን ስትራቴጂካዊ ጥንካሬዋን ያጠናክራል ማለቷን የኮሪያ ማዕከላዊ ዜና ወኪል ዘግቧል። ሩሲያና ሰሜን ኮሪያ አገሪቱ ከተመሰረተችበት ጊዜ ጀምሮ ወዳጆች ሲሆኑ ከዩክሬን ጦርነት ወዲህ ይበልጥ ተቀራርበዋል። ዩናይትድ ስቴትስና ደቡብ ኮሪያ፣ ሰሜን ኮሪያ ሩሲያ ዩክሬን ውስጥ ለምታካሂደው ጦርነት ጥይቶችና ሚሳኤሎችን ትሰጣለች ሲሉ ይከሳሉ። በመጨረሻም ጀርመን ውስጥ በስለት 3 ገድሎ 8 ያቆሰለው ተጠርጣሪ እየታደነ ነው። የጀርመን ፖሊሶች ትላንት አርብ ምሽት ሶሊንገን በተባለች ከተማ በርካታ ህዝብ ተካፋይ በነበረበት ፌስቲቫል ላይ 3 ሰዎችን በስለት ወቅቶ ገድሏል፣ ቢያንስ 8 ሰዎችን አቁስሏል ያሉትን ተጠርጣሪ ያደኑ መሆኑን አስታወቀ። ፖሊስ ስካውን አጥቂውን መለየት ባለመቻሉ ፍተሻው እንደቀጠለ መሆኑን ገልጾ ህብረተሰቡ ነቅቶ ራሱን እንዲጠብቅ አሳስቧል። ምዕራብ ጀርመን ኮሎና ከተማ አቅራቢያ በመትገኘው ሶሊንገን ከተማ በደረሰው የስለት ጥቃት ከቆሰሉት 8 ሰዎች መካከል 5ቱ በብርቱ መቁሰላቸው ተመልክቷል። አጥቂው አደጋውን ያደረሰው ትርኢቱ ከመታየበት የዝግጅት መድረክ ፊት ለፊት ባሉ ሰዎች ላይ መሆኑን ተነግሯል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ትራንስፈኝ ባያምስተና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ናሴ 18 2016 ዓ.ም ተመረጥ ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vamark ላይ በቀጥታ ማዳመጥ ትችላላችሁ። አሁን የምናልፈው ወደ ለቱ የመጀመሪያ ዝግጅት ነው። የመጀመሪያው ዝግጅታችን መግቢያ ላይ ያስተዋወቅኳችሁ የዲሞክራቲክ ፓርቲ ብሔራዊ ጉባኤ መጠናቀቅን አስመልክቶ ኢትዮጵያውያን ያነጋገርንበት ነው። ለአራት ቀናት የተከናወነው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዝዳንት ካማላ ሃሪስን ለፕሬዝዳንትነት የሚኒስትሮች አገረ ገዢ ቲም ዋልዝን ደግሞ ለምክትል ፕሬዝዳንትነት እንዲወዳደሩ አቀርቧል። የሪፐብሊካን ፓርቲ ብሔራዊ ጉባኤም ባለፈው ሐምሌ እንዲሁ ተከናውኗል። ዶናልድ ትራምፕና ጄዲ ቫንስ ፓርቲውን ወክለው ለፕሬዝዳንትነትና ለምክትል ፕሬዝዳንትነት እንዲወዳደሩ አቀርቧል። ሁለቱ ወገኖች ዋይት ሃውስን ለመቆጣጠር በሚያደርጉት ጥረት የምርጫ ዘመቻቸውን አጧጥፎ የሚቀጥሉበት ወቅት ላይ እንገኛለን። የምርጫ ክርክሮችም ቀነ ቀጠሮ ተቆርጦላቸዋል። የሁለቱንም ፓርቲዎች ጉባኤና የዘመቻ አካሄድ በተመለከተ በአሜሪካ የሚኖሩት ትውልደ ኢትዮጵያ ምን ያስባሉ? ባልደረባችን እንግዶ ወልዴ የሁለቱም ፓርቲዎች ደጋፊ የሆኑ ድምጽ ሰጪ ትውልደ ኢትዮጵያን አነጋግሮ ተከታዩን አዘጋጅቷል።
I accept your nomination.
የትኛውም ፓርቲ አባል ይሁን በሁሉም ዘዎች ስም፣ በእናቴ ስም፣ አብረውኝ ባደጉ አሜሪካውያን ስም፣ ጠንክረው በሚሰሩ ሰዎች ስም፣ በምድር ታላቅ በሆነችው ሀገር ታሪካቸው በሚጻፈው ሰዎች ሁሉ ስም ለፕሬዝዳንትነት መታጨቴን እቀበላለሁ።
የአሜሪካው ምክትል ፕሬዝዳንት ካማላ ሃሪስ ለአሜሪካ ፕሬዝዳንትነት እንዲወዳደሩ በፓርቲያቸው መታጨታቸውን በይፋ ሲቀበሉ የተናገሩት ነበር። ለአራት ቀናት ሞቅ ለመቀ ተደርጎ የተከናወነው የዲሞክራቲክ ፓርቲው ብሔራዊ ኮንግረስ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዝዳንት ካማላ ሃሪስ ለፕሬዝዳንትነት፣ የሚኒሶታው አገረ ገዢ ቲም ዋልዝን ደግሞ ለምክትል ፕሬዝዳንትነት እንዲወዳደሩ አቅርቧል። ሁለቱ እጩዎች ከሪፐብሊካን ፓርቲው ወገን ከቀረቡ እጩዎች ማለትም ከቀድሞ ፕሬዝዳንት ዶናልድ ትራምፕና ከኦሃዮ ሴናተር ጄዲ ቫንስ ጋራ በመጪው ጥቅምት 26 2017 ዓ.ም ተመረጠ በሚደረገው ምርጫ ዋይት ሃውስን ለመቆጣጠር ፍልሚያ ያደርጋሉ።
I proudly accept your nomination for President of the United States.
በፕሬዝዳንትነት እንድወዳደር እኔን መምረጣችሁን በክብር እቀበላለሁ።
የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ባለፈው አመት በተመሳሳይ መንገድ ተከናውኗል። ቀደም ብለን ያደመጥናቸውን ዶናልድ ትራምፕንና ጄዲ ቫንስን ፓርቲውን ወክለው ለፕሬዝዳንትነትና ለምክትል ፕሬዝዳንትነት እንድወዳደሩ አቅርበዋል። የዲሞክራቲክ ፓርቲውንም ሆነ የሪፐብሊካኑን ብሔራዊ ጉባኤዎች እንዲገመግሙልን እንግዶች ጋብዘናል። ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑት ፕሮፌሰር መሐመድ ጣይሮ በእንደ አውሮፓን አቆጣጠር 2014 ግዛቲቱን በመወከል ለአሜሪካ ሴኔት ወይም የህግ መወሰኛ ምክር ቤት ለእንደራሴነት በግል ተወዳድረው ነበር። ለአድማጮቻችን ግልጽ ለማድረግ ፕሮፌሰር ጣይሮ አሁን የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። ፕሮፌሰር ጣይሮ በቅድሚያ የሁለቱን ፓርቲዎች ብሔራዊ ጉባኤዎች በተመለከተና እጩዎቹ በተመረጡበት መንገድ ላይ ሐሳባቸውን ያካፍላሉ።
እንግዲህ የፓርቲ ጉባኤ አንደኛው ትልቁ ነገር የፓርቲውን እጩ ከህዝብ ጋር ማስተዋወቅ ነው። ትራምፕም ያንን ለማድረግ ሞክሯል። እንግዲህ ትራምፕ ቀድሞ ፕሬዝዳንት ነበር፣ ሰው ሁሉ ያውቀዋል። ብዙም አዲስ ነገር የታየበት አይደለም። እኔ ሳየው ግን ካመላ ሃሪስ በብዙ ምክንያት እሷን እንደ አዲስ አስተዋውቀዋል ብዬ ገምታለሁ። አንደኛው እሷ ራሷ በመግቢያ ንግግር እንዳለችው በጣም አንላይክሊ ካንዲዴት ናት። ፕሬዚደንት ባይደን ከእጩነት ወጥቶ ነው እሷ እጩ የሆነችው እና አንደኛው ትልቁ ነገር እሱ ነው። ሁለተኛው ደግሞ ጥቁር በመሆኗ ሴት በመሆኗ ብዙ ሞቅታን ኤክሳይትመንት በፈረንጅኛው ፈጥራለች። ንግግሯ ደግሞ ላይ ላዩ ስናየው ብዙ ሰው ከሚገምተው በላይ ነበር። በጣም ዲስፕሊን ያለው ከስክሪፕቱ ያልወጣ ሞቅታን የፈጠረ ሞቅታን መፍጠር እንግዲህ በአማርኛ ምን እንደሚባል አላውቅም። ኤክሳይትመንት መፍጠር አንደኛው ትልቁ የዚህ የኮንቬንሽን ወይም የጉባኤ ስራ ነው። ያንን ፈጥሯል። አዲስ ነገር ነው ደግሞ እንዳልኩ ሴት ናት፣ ጥቁር ናት፣ እናቷ ኢንዲያን ናት፣ አባቷ ጀማይካን ነው። በጣም ኮንቪንሲንግ ስቶሪ ነው። አስተዳደጓን ስትነግር እህቷ ጋር እንዴት እንዳደገች፣ አባቷ በህፃንነቷ ከእናቷ ጋር ተለያይቶ እናቷ እንዳሳደገቻት ስትናገር በጣም የሚያሳምን እና ብዙ ሰው ይህንን ኤክስፒሪየንስ ሼር ያደርጋል እና በጣም ኮንቪንሲንግ የሆነ ስቶሪ ነው የተናገረችው። በአጭሩ ዲስፕሊን ያላት ካንዲዴት እጩ ስለሆነች ከስክሪፕቱ አልወጣችም። ንግግሩ በጣም በጣም ቆንጆ ነበር። ትራምፕ ችግሩ ምንድን ነው? ስክሪፕቱን ትቶ መሀል ላይ ይህ ነው። ለመጀመሪያ አንድ አምስት ስድስት ደቂቃ ቆንጆ ነበር እንደምታስታውሰው የትራምፕ ንግግር። ከዛ በኋላ ከተጻፈለት ስክሪፕት ወጥቶ ብዙ ነገር እንደምናውቀው ትራምፕ ይህ ነው የፈለገውን ነገር ይናገራል። ቆንጆ አድርጎ የጀመረውን ነገር ወደ ከአምስት ደቂቃ በኋላ ድሮ የምናውቀው ትራምፕ ሆነ። ያ ትንሽ አበላሽቶበታል ብዬ አስባለሁ። ግን የእሱም ኤክሳይትመንት ፈጥሮ ነበር። ያ ኤክሳይትመንት ደግሞ ሞቅታ ለጊዜው እሱን ትጋልባለህ። ብዙ አይቆይም። አብዛኛውን ጊዜ ካመላ ሃሪስም ያንን ኤክሳይትመንት ሞቅታ ትጋልባለች ለትንሽ ጊዜ። እንደምናውቀው ያ ብዙም አይቆይም። ግን ለአሁኑ በጣም ቆንጆና በጣም ሰክሰስፉል የሆነ ጉባኤ ነው። ከሪፐብሊካኖቹ እየተሻለ ብዬ ነው የማስበው።
በአሜሪካ የሚገኙ በርካታ ኢትዮጵያውያን በምርጫው እንደሚሳተፉ ይጠበቃል። እንደየፖለቲካ ዝንባሌያቸው በባህል በሃይማኖትም ሆነ ከያዙት እሴት አንጻር አንዱን ወይም ሌላውን ፓርቲ ይደግፋሉ። ለዛሬ ያገኘናቸው የዲሲ አካባቢ ነዋሪ ላባን ስዩም ይባላሉ። የረጅም ጊዜ የሪፐብሊካን ፓርቲው ደጋፊ ናቸው። እንደ ፕሮፌሰር መሐመድ ጣይሮ ሁሉ ላባን ስዩምም የሁለቱም ፓርቲዎች ብሔራዊ ጉባኤዎችን በተመለከተና እጩዎቹ በተመረጡበት ሁኔታ ላይ ሐሳባቸውን ያካፍላሉ።
ሁለት ኖሚኒ አሉ። ግን አንዱ ኢንካምባንት ነው። አሁን ካማላ ሃሪስ መታረጋለችው እኔ ከውጭ ነው መመጣ ያለሁ ብላ ነው የምታናገረው ያለችው። አሁን ስለዚህ በዚህ አራት አመት አሁን ከጆ ባይደን ምክትል የጆ ባይደን ሆና በሁሉም ፖሊሲ የቆየችው አልነበረችም። ስለዚህ በቃ እኔ አዲስ ነኝ፣ ለሲስተሙም አዲስ ነኝ፣ የውጭ ሰው ነኝ ብላ ነው ራሷን እንደገና እንደ አዲስ ለህዝብ የምታስታውቅ ያለችው ማለት ነው። ስለዚህ ይሄ መድረክ አሁን ያለፍ ነው ያ ነው የሚያደርገው የነበረው ማለት ነው። ስለዚህ በዚህ ሶስት አመት አሁን እሷ ምንም እጅ የለባት፣ በቃ አብሰንት ነበረች፣ አልታያችም፣ አልተሰማችም። አዲስ ሰው ነች ለሲስተሙ እና እሱ ነው የሞከሩት። አሁን ያለው ጥያቄ ሰራ ወይ ነው የሪፐብሊካኖቹ ኖርማል ወይ ኤክስፔክት የሚደረገው ወይ ነው የሄደው። ለምን ዶናልድ ትራምፕ ከዚህ በፊት ፕሬዚደንት ነበረ፣ አሁን ደግሞ ፕራይመሪ ተደርጎ ኦፊሻሊ አሸንፎ ማለት ነው። ዲቤት ተካሂዶ ሌላ ሰዎች ነበሩ እና እነሱን አሸንፎ ነው ፕራይመሪውን አሸንፎ ያዘው ማለት ነው።
በተጨማሪም ለባን ስዩም ለምን የሪፐብሊካኑን ፓርቲ እንደሚደግፉ ምክንያታቸውን ያስረዳሉ።
ፎር ኤግዛምፕል አሁን ኤግዛምፕል ለመሆን ይሄ በአቦርሽን ያለው አተሳሰብ
በጽንስ ማስወረድ
እና የጌ ሜሪጅ ደግሞ ማለት ነው በዛ መሰረት
በተመሳሳይ ጾታዎች መካከል ነበር።
አሁን በዚህ ሪፐብሊካን ፓርቲው ኮንሰርቫቲቭ ነው። በልጆች ትምህርት ቤትም አለ። አሁን እዚህ ሜሪላንድ እኔ ሜሪላንድ ተቀማጭ ነኝ። አሁን እዚህ ሜሪላንድ በትምህርት ቤቶች እንደ ኖርማል ነገር ነው የሚያስተምሩት ለልጆቹም። የሞራል ፋይበሩ የተሰበረ ህብረተሰብ አይነት ነገር ነው ኦኬ የሚያርጉት ማለት ነው። እና አሁን ይሄ ሪፐብሊካን ፓርቲ ስለሚጠራ ግን የእሱም ደጋፊ ነኝ በዛ ምክንያት። እና በሌላ ደግሞ ግብር መቀነስ አለበት ብሎ ስለሚያምኑ በዛ መሰረት እኔም እሱም የእሱም ደጋፊ ነኝ።
ዲሞክራቶቹንና ሪፐብሊካኑን ከሚለያዩ ጉዳዮች መካከል የጽንስ ማስወረድ መብት፣ የጾታ ትምህርት አሰጣጥ፣ የተመሳሳይ ጾታ አፍቃሪዎች መብት እንዲሁም በተለይም የድንበርና የፍልሰተኞች ጉዳይ ይገኙባቸዋል። ድንበርንና ፍልሰተኞችን በተመለከተ ካማላ ሄሪስ ፍጹም ያሉትን ስራ ያወሳሉ።
I walked underground tunnels between the United States and Mexico on that border with law enforcement officers.
በአሜሪካና በሜክሲኮ መካከል በሚገኝ በመሬት ውስጥ ተቆፍሮ በተሰራ መተላለፊያ ከህግ አስከባሪዎች ጋር በመሆን ተጉዣለሁ። ሀገር ተሻጋሪ የሆኑ ወረበሎችን፣ ያደንዛዥ አስተላላፊዎችን፣ ሰዎችን በህገወጥ መንገድ በማስተላለፍ ሀገራችን የገቡትን ከስሼ በእያንዳንዱ ክስ አሸንፊያለሁ።
በተቃራኒው ዶናልድ ትራምፕ ካማላ ሄሪስ የድንበሩን ሁኔታ ለማሻሻልና ህገወጥ ፍልሰተኞችን ለማስቆም ምንም እንዳልሰሩ ይናገራሉ። በተጨማሪም በህገወጥ መንገድ የሚገቡና ባዕዶች ብለው የሚገልጿቸውን ፍልሰተኞች ወደ አሜሪካ ከመግባት እንደሚያስቆማቸው ተናግረዋል።
With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them.
በእናንተ ድምጽ የዋጋ ግሽበት እንዲቀንስ አደርጋለሁ። ህገወጥ ባዕዶች እንዲመለሱ ይደረጋል። ወደዚህ አይመጡም። ማስቆም አለብን። እንደሰማችሁት ጥሩ ድንበር አለን ብላለች። ነገር ግን በአለም መጥፎ የሚባል የድንበር አያያዝ ነው ያለን።
እንግዳችን ፕሮፌሰር ማህመድ ታይሮ ለምን ወደ ዲሞክራቶች እንደሚያዘነብሉ ያጫውቱናል።
በጣም ቆንጆ ጥያቄ ነው። እንዳልከው የተወዳደርኩት እኔ ኢንዲፔንደንት ሆኜ ነበር። አሁን ሬጅስተርድ የተመዘገበ ካርድ ያለው ዲሞክራት ሆኛለሁ። የኔ ፍልስፍና ክሎዝሊ አላይን የሚሆነው ከዲሞክራቶች ጋር ነው። በሁሉም ኢሹ አይደለም ግን በአብዛኛው ከነሱ ጋር እዛመዳለሁ። ሪፐብሊካኖች ትልቁ ችግራቸው በተለይ አሁን ይሄ የትራምፕ ፓርቲ ለሌላ ሰው ትንሽ ሀሳቡ ለየት ላለ ሰው ብዙ ቦታ ያላቸው አይመስለኝም። የራሳቸውም እድሜ ልካቸው ሪፐብሊካን የነበሩ ሰዎች ከፍተው ትናንት ማታ እንዳየነው አንድ የቀድሞ ሬፕሬዘንታቲቭ እዛ ንግግር አድርጓል። ትራምፕን አትምረጡ፣ ለካሜራ ድምፅ ካማላ ሃሪስን ምረጡ ምናምን ብሎ ተናግሯል። ሶ ሪፐብሊካን መሆን በጣም አስቸጋሪ ነው። ይህን ሁሉንም ነገር ይቃወማሉ። እኔ መቃወም ፖለቲካ ብቻ ሳይሆን ለምንድን ነው የቆምከው፣ ምንድን ነው የምታደርገው የሰውን ህይወት ለማሻሻል የሚለው ጥያቄ ነው የኔ ፍልስፍና እና ይህ ነው። ከዲሞክራቶችም ጋር መቶ በመቶ አይደለም እንግዲህ፣ መቶ በመቶ የሚባል ነገር የለም በፖለቲካ። ግን ከሪፐብሊካኖቹ በተሻለ ከኔ ፍልስፍና ጋር የሚሄደው ይሄ የዲሞክራቶች ፓርቲ ነው።
ለመሆኑ ሁለቱም ፓርቲዎች ለማሸነፍ ምን ያስፈልጋቸዋል? ፕሮፌሰር ጣይሮ ሁለቱም ወገኖች የህዝብን ድምፅ ለመሳብና ምርጫውን ለማሸነፍ ምን ማድረግ እንዳለባቸው ወይም ቀድሞውንም ማድረግ የነበረባቸውን ነገር አስመልክተው የግል ምልከታቸውን ያጋሩናል።
ምርጫው ዛሬ የሚሆን ቢሆን ይሄ የሰውን ሀሳብ የሚለኩ ሰዎች እንደሚሉት ከሆነ
የህዝብ አስተያየት መለኪያን
ብለው ያ እና ካመላ ሃሪስ ታሸንፋለች ነው የሚሉት እነሱ። ዛሬ ቢሆን ግን በጣም ጥንቃቄ ያስፈልጋል። እንደምታስታውሰው ትራምፕ እጩ ሆኖ መጀመሪያ ጊዜ በቀረበበት ወቅት አያሸንፍም። ሂለሪ እንግዲህ ሂለሪ ነበረች፣ ሁለቱ ናቸው የተወዳደሩት። ሂለሪ ታሸንፋለች ተብሎ ሆቴል ተከራይታ የፓርቲ ቁሳቁስ አዘጋጅታ ያን ማታ ትራምፕ አሸነፈ። እንግዲህ አሸናፊ የሚሆነው አዲስ ሪፐብሊካንን ዴሞክራት አድርገህ ከእነሱ ድምፅ አግኝተህ ሳይሆን አንደኛ ቤዝህን ቮት እንዲያደርግ ማውጣት፣ ይሄ ሞቅታ ያልኩ ነገር ኤክሳይትመንት ፈጥረ ሰው ቤት እንዳይውል ያለት ቮት እንዲያደርግ ማድረግ ነው። አንደኛው እሱ ነው። ሁለተኛው ደግሞ አንደሳይድድ ቮተርስ፣ እነዚህ ምርጫን የሚወስኑ አብዛኛውን ጊዜ እነሱ ናቸው። ይሄ ሚዲያን ቮተር እንለዋለን። እነሱን ያሳመነና ሁሉንም ሳይሆን አብዛኛዎቹን ወደ ራሱ ያመጣ ሰው ነው የሚያሸንፈው። እና አሁን እንደምናየው ካመላ ሃሪስ ኤክሳይትመንት ፈጥራለች። ወጣቶች ደግሞ የእሷን አጀንዳ የወደዱ ይመስላል። ፖል ያንን ያሳያል። ትራምፕ ችግሩ ቅድም እንዳልኩ ነው፣ ራሱን የሚመስል ሰው ነው ለቫይስ ፕሬዚደንት እጩ አድርጎ ያቀረበው እና ብዙም ትረምፕ የማያመጣውን ሰው የሚስብለት አይነት ሰው አይደለም። ግን እንዳልኩ ነው የህዝቡን ቨርዲክት የምናየው እንግዲህ ኖቨምበር ነው።
የሁለቱም ፓርቲዎች ጉባኤዎች በመጠናቀቃቸውና የሁለቱም ፓርቲ እጩዎች በይፋ በመታወቃቸው ቀሪው ዘመቻው የሚጧጧፍበት ጊዜ ነው። የፕሬዝደንታዊና የምክትል ፕሬዝደንታዊ ክርክሮችንም የምንሰማበት ወቅት ነው። በመጨረሻም በጥቅምት 26 ቀን 2017 ዓ.ም አሜሪካውያን በሚሰጡት ድምፅ አሸናፊ ይለያል። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን +1 202 255 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የሚል አድራሻችን ነው። አሁን ደግሞ የወጣቶች የአእምሮ ጤናን በተመለከተ ወደ ተዘጋጀው ሁለተኛው ቅንብራችን እለፍ። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50,000 የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤም መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያን ወይም ኢትዮጵያ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድነው? ችግሩ እንዴት መፍታት ይቻላል በሚለው ላይ ለመወያየት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፒዲያትሪክ ፋርማኮሎጂስት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ማቴዎስ መስፍንን ስቱዲዮ ጋብዛ አነጋግራለች። ውይይታቸው ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ የሄደበትን ምክንያት ከምታብራራበት ይጀምራል።
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 ዓመታት የበለጠ ደግሞ ባለፈው 5 ዓመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አልተናኘም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው ሶ ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጋል እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልዝ ላይ ብዙ ኢምፓክት አለው ብዙ ኮንትሪቢዩቲንግ ፋክተር አለው ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው የኛ ልጆች ፈለግን ማልፈለግን ለዚህ ሀገር ጥቁር ልጆች ናቸው ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ነው ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልዝ ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ ሶ በሄልዝ ኬር ውስጥ የሚያለው ዘረኝነት ኮንሲደር መደረግ አለበት ሶ ብዙ ፋክተር አለው ይሄን ከታያጆች ጉዳሉ
አቲዮስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከመታነጋግራቸው ከመታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚደረጓቸው ችግሮች ምንድናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው ልጆቹ ደግሞ አይረዱም ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆችና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሃይ ነው ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ ሚኒንግ በትምህርት በጣም ጎበዝ ናቸው ቲፒካሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች እምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው that means በቤታቸው መስፈርት ተቀባይነት አላቸው ማለት ነው ውጭ ደግሞ ሌላ ዓለም ነው ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕታብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እነት በአማርኛም እንትን ያለው ቃልም አይደለም በደንብ የተለመደ ቃል አይደለምና ምንድነው የሚያቀለሰልስ ነው የሚባለው አንተ ነው ወንድ ልጅ አይደለህ እንዴ በደንብ ስራ ነው እንደዛ አይነት ነው በቃ መልሳቸው ብዙ ጊዜና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
social media
ማህበራዊ ሚዲያ
የሰውን ግንኙነት ሪፕሌስ እያደረገ ነው ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው ሶ ትንሽ ችግር አለመግባባት ሲኖር easily resolve ya marak chulotacho ya dekkame no so stress management bullying sinor andan lijoch leloch lijochin wedetachim yarak comment manam social media la litarek chilal yanin resolve ya marak chulotacho ya dekkame no mekniatum ከሰው ጋር ግንኙነት ያላችሁ ታም በጣም ሪዱስድ ስለሆነ
ይነጥላቸዋል ከመሐበረሰብ
አዎ ከምን ማህበሩ ስለሚነጥራቸው አንተናቸውን ችሎታቸው እየተቀነሰ በሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም ችግር እንዳይኖራቸው ነው እናሳደጋቸው ተተናቸው ስተት ሲያረጉ እንንተን አብሯቸው እንደመርዳት እኛ ስተት እንዳያረጉ እኛ ፕሬሸር እንዳይኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ሶሻል ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያረጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው እስከዛ ሎንግ ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው
እንግዲህ የተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግርና ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ ያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ኮላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል ምን ያክል ሲረዷቸዋል ያሉበትን ሁኔታ
አያውቋቸውም ብዙ ጊዜ ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን መንረደው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስሮ በቃ መቼም ለማንም ተናግሮ የማያውቁት ነገር ጽፈው ለኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር communicate እናረጋለን ግን ብዙ ጊዜ ቀደም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ በቤትም አንጻር acceptable መሆን ይፈልጋሉ ውጭም so ቤተሰቦቻቸው የማይቀበሉት ነገር ለቤተሰቦቻቸው ያቀርቡም ማለት ነው ስለዚህ አፍነውት ቁጭ ይላሉ so እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ ዲስተንሱ የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጆች አንዳንድ በጣም ጎበዞች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጁ ስከሳቀ ልጁ ደስ ስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መስተዳደር ወይ መጫጫ አይመስልሽም ልጅ የሚሰማ ግን ይሰማሉ እኛ ብዙ ጊዜ አንብበናል ብዙ ጊዜ ልጆቹ ማነጋግሮናል
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅና የምሮ ጤና ለከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወዳንቺ ልምጣ ወላጆች ልጆቻቸው ጥንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጥንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ተሳለኝ እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ ሶ ያላባቸውን ጥንቀት ስለጓደኛ ስለምን ሲያወሩ እኛ ማስተዋል አለብን
አ
አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ጊዜው ለሙዚቃ ቃና አስረክባለሁ። እንግዶ ወልዴ ለምሽት የማላወጣቸውን ዜማዎች አዘጋጅቶ እየተጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ስልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ለእናንተ የማደርሰው እንግዲህ ወልዴ ነኝ። እስከ 4 ሰዓት አብራችሁኝ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው When I Was Your Man በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከ200 ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። When I Was Your Man የጸጸት ዜማ ነው። ከእውነተኛ የህይወት ገጠመኙ የተቀዳ ስራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛውም የእርሱን ስህተት እንዳይደግም ይመክራል። When I Was Your Man በብሩኖ ማርስ ነበር። የሙዚቃ ቃና ይከተላል። ደስ ብላኛለች የሚለን ደግሞ ሚካኤል ለማ ነው። ከኤክስፕረስ ባንድ ጋር የሰራው ድንቅ ዜማ ነው። እንደምትወዱት ተስፋ አደርጋለሁ። Come to ሚካኤል ለማ ነበር ደስ ብላኛለች ሲል የነበረው በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። Young Forever, Jay-Z እና Mr. Hudson በጋራ የሰሩት ሙዚቃ ነው። ልጅነት ሁሌም በኖረ ያሉ ይመስላል።
sculptures, gorgeous. Hold up. Still on the last, they be talking. I'll be talking more, they narcissists. Hold up. I'll be here forever. No, I'm on my fault. I ain't with foreclosure. I will never forfeit. Less than four bars. Google bring the chorus in. Did you keep the kitchen yet? I'm painting you a portrait of young.
ጄዚ እና ሚስተር ሄድሰን ነበሩ ያንግ ፎርኤቨር ከተሰኘው ዜማቸው ጋር። ልድረስሽ የዲቮክሉ ዜማ ነው። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ ልድረስሽ በዲበ ኩሉ ነበር። Killing Me Softly ከዚህ ቀደም ሎረን ሂል ከፊጂስ ጋር ተጫውተችውን ጋብዣችሁ ነበር። ዛሬ ምን ሰማው ሮበርታ ፍላክ ያዘመችው ነው። ከርሷ ቀደም ብሎም ሌሎች ተጫውተውታል። ሮቤርታ ፍላክ አንድ ቀን በበረራ ላይ ሳለች በወቅቱ የሬዲዮ ስርጭት በአውሮፕላን ውስጥ ይሰማ ነበርና ሎሪ ሊበርማን ስታዜመው ሰማች። ከአውሮፕላን እንደወረደች ታዋቂው የሙዚቃ አቀናባሪው ኩዊንሲ ጆንስ ጋር በመደወል እርሷም ዜማውን መስራት እንደምትፈልግ ገለጸች። ይህ እርሷ የሰራችው ታዲያ ዜማው ተወዳጅ እንዲሆን እንዳደረገ ይነገራል።
Strumming my pain with his fingers, singing my life with his words, killing me softly with his song, killing me softly with his song, telling my whole life with his words, killing me softly with his song. Thank you.
Killing Me Softly, Roberta Flack ያዘመችውን ነበር ያደመጥነው። አካሌ የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ የምሰናበታችሁ በዚሁ ነው። ለሳምንት ቀጥሮ ይዘን እንላይ። እንግዶልኝ ነኝ። ሰላም።
አድማጮቻችን ለምሽት ያስተናዳናቸው ዝግጅቶች ተጠናቀቁ። ዋና አዘጋጅ ቆንጅታ የነበረች እንዲሁም ፕሮግራሞቹን በማስተናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት። ፋስማማይ ነው ነበርኩኝ። ነገ በሌሎች መሰናዶዎች እንጠብቃችኋለን። መልካም ምሽት ይሁንላችሁ።